ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የህወሓት ስም ከአሸባሪዎች ዝርዝር ተነሳ።
ብዙ ሀሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሆኖ እያለ ህወሓትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ የሚል አንደኛው ተነስቷል።
ድሮም ህወሓት አሸባሪ መባል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበረ፣ ከሌሎች ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ዳብል ዲጂት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት፣ ኢቭን በኢኮኖሚ፣ በፖለቲካም ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበረ።
መጀመሪያ የሰማችኋቸው ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል ዶክተር ደሳለኝ ጫኔ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የህወሓት ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ናቸው። ሙሉ ዘገባው በዕለቱ አቢር ሲቀርባል፣ ተከታተሉ። ረቡዕ መጋቢት 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ቢላንድራዴ፣ የሰዓቱን የዓለም ዜና የሚያሰማን ደግሞ እንግድ ወልዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ልዩ ልዩ ቅንብሮችና ዘገባዎችን ይዘን አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የህዝብ ተወካዮች ምክር ቤት ህወሓት ከሽብርተኝነት ዝርዝር እንዲነሳ ዛሬ ውሳኔ አስተላልፏል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሐሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን ቪኦኤ ከውስጥ ምንጮች ማወቅ ችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬው ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ እንዳለው ገልጸው ውሳኔውን አድንቀዋል። ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው በማለት አጥብቀው ተቃውመዋል። መንግሥት በበኩሉ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ብሏል። አድማጮች፣ ሙሉ ዘገባውን በአብይ ርዕስ እናቀርባለን። የአሜሪካ መንግሥት በሰሜን ኢትዮጵያው ጦርነት ወቅት የጦር ወንጀል እንደተፈጸመ ዕውቅና ከመስጠቱ ጎን ለጎን የተባበሩት መንግሥታት ድርጅት ገለልተኛ አጣሪ ቡድን ለሚያከናውነው ሥራ ድጋፍ እንዲሰጥ ሂውማን ራይትስ ዎች ጠየቀ። የሰብአዊ ድርጅቱ ጥያቄውን ያቀረበው የአሜሪካው የውጭ ጉዳይ ሚኒስቴር ከትናንት በስቲያ ባወጣው ዓመታዊ የሰብአዊ ሪፖርት ላይ በሰሜን ኢትዮጵያ በተደረገው ጦርነት የተሳተፉ ሁሉም ወገኖች የጦር ወንጀል ፈጽመዋል ሲል አስታውቆ ነበር። ኢትዮጵያ በመልሱ ከአሜሪካ በውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን በኩል የተሰማው መግለጫ ወገናዊና ተንኳሽ ነው ስትል በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው መግለጫ አስታውቃለች። የኤርትራ መንግስትም ለአሜሪካው መግለጫ ዛሬ መልስ ሰጥቷል። በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ኃይሎች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን አረጋግጠናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣውን ሪፖርት ኤርትራ ውድቅ አድርጋለች። ኤርትራ የሚገኘው ዘጋቢያችን ብርሃነ በርሄ ያደረሰንን ዘገባ ስመኝሽ የቆየት አቅርበዋለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣው የ2022 ዓ ም ሪፖርት ላይ በሰሜን ኢትዮጵያ በተካሄደው ጦርነት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ኃይሎችና የአማራ ኃይሎች የጦር ወንጀል መፈጸማቸውን ይፋ ማድረጉን ተከትሎ ኤርትራ ተቃውሟን አሰምታለች። የኤርትራ መንግስት ትላንት ባወጣው መግለጫ በኤርትራ ላይ የቀረበው ውንጀላ በመረጃ ያልተደገፈና ጭብጥ የሌለው ነው ሲል የቀረበበትን ውንጀላ አስተባብሏል። የኤርትራ መንግስት በመግለጫው በኤርትራ ላይ የቀረበው ወንጀልና ክስ የአሜሪካ አስተዳደር በኤርትራ ላይ የሚከተለው ኢፍትሃዊ የጥላቻ አቋምና የማጠልሸት ተግባር ነው ሲል የበኩሉን ክስ አሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ መጋቢት 11 2023 ዓ.ም ምረት ይፋ ያደረጉት ሪፖርት ላይ የተካተተው ውሳኔ የኢትዮጵያና የኤርትራ ጦር ሰራዊት እንዲሁም የህወሓት ኃይሎችና የአማራ ክልል አባላት የፈጸሟቸውን ጥቃቶች የሚያጠቃልል ሲሆን ብሊንከን የጭካኔ ድርጊቶችን የፈጸሙ አካላት ተጠያቂ መሆን አለባቸው ብለዋል። ብሊንከን አክለው በሰባዊነት ላይ ወንጀል በመፈጸም ከህወሓት በስተቀር ሶስቱን ተጠያቂ ሲያደርጉ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። የዩናይትድ ስቴትስ ሪፖርት ማስረጃ በሌለው ክስና ማስፈራራት ኤርትራና ኢትዮጵያ ላይ ጫና ለመፍጠር የተደረገ አሻጥር ነው ያለው የኤርትራ መንግስት የአሜሪካ መንግስት ህጋዊ ካልሆነ ጣልቃ ገብነትና ወንጀላ እንዲታቀብ ጠይቋል። የኤርትራ ኢትዮጵያና የቀጠናው ህዝቦች ችግሮቻቸውን በራሳቸው የመፍታት ሙሉ አቅም እንዳላቸው አመልክቷል።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህደን ከ370 በላይ በእስር ላይ የነበሩ አመራሮችና አባላቱ መለቀቃቸውን አስታወቀ። በተያያዘ ዜና 70 የሚሆኑ አመራሮችና አባላቱ ከእስር መለቀቃቸውን የጉሙዝ ህዝቦች ነጻነት ንቅናቄ አስታውቋል። ናኩር መልካ የዜናውን ዝርዝር ልኳል።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴ ሊቀመንበር አቶ ግራይን ጉደታ በእስር ላይ የነበሩ ከ370 በላይ የፖለቲካ ድርጅቱ ማዕከላዊ ኮሚቴ አመራሮች፣ አባላትና ደጋፊዎች ሰሞኑን መለቀቃቸውን ለአሜሪካ ድምጽ ተናግረዋል።
463 ኪሳቸው እንደተቆረጠ ነው መረጃ የደረሰን የነበረው። በዚህ በአሶሳ 46 ተፈተዋል። እዛ ውስጥ የነበረው ማዕከላዊ ኮሚቴያችን ወደ 4-5 ወጥተዋል። እነሱ አሁን እዚህ አሶሳ ያሉት በመተከል ያሉ ግን ከ300 ውስጥ ወደ 217 ሰው ወጥተዋል። አሁን ገና 378 ይመስለኛል።
በተያያዘ ዜና ከሰባ በላይ አመራሮቹና አባላቱ ከእስር መለቀቃቸውን የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔነን መሪ አቶ አብዱል ዋሃብ ማህዲ ገልጸዋል።
በሰላም ስምምነት ፋንታ ታሰረ ሰዎቹ እንዲፈቱልን በእውነት እነሱ ፈቶ ነው ያሉ። አንድ 70 ሰው ሆነዋል የተፈቱ አሉ። አሶሳ ሰው ሆኖ ነው። ሰዎችማ ያው የቤተሰባቸው ጋር ሄደው ቀላቀለው የክልል ልማት እንዲሳተፉ ነው የወጡት።
የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሃሩን ዑመር በዚህ 2015 ጥቅምትና ታህሳስ ወራት ውስጥ ከታጣቂዎቹ ጋር በተደረገው የሰላም ስምምነት መሰረት የተቃዋሚ ፖለቲካ ድርጅቶቹ አመራሮችና አባላት በእርቅና ምህረት ከእስር መለቀቃቸውን ተናግረዋል።
አንድ ላይ ነው ተለቀቁ የጎድን ወደ 300 በላይ ነው ተለቀቀው። ይህንን ወቅ 5 ቀን በፊት ቀሪ የነበሩ ሰዎች 53ቶቹን ተለቀዋል። ወደ ማህበረሰቡ ተቀላቅለዋል። ለማንኛውም ዜጋ ትሪት ይደረጋሉ።
ነገር ግን በክልሉ አሶሳ፣ ካማሽና መተከል ዞኖች ውስጥ እስካሁን ያልተለቀቁ የተቃዋሚ ፓርቲዎቹ አመራሮችና አባላት እንዳሉ መሪዎቹ ላቀረቡት ቅሬታም ኮሚሽነር ሃሩን ቅሬታውን መቀበላቸውን ጠቅሰው የሚፈቱበት ሁኔታ ላይ ከፍትህ አካላት ጋር እየሰሩ መሆናቸውን አስታውቀዋል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደየአካባቢያቸው እየመለሰ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጦርነትን በመሸሽ ከሶማሊያ ወደ ኢትዮጵያ ሶማሌ ክልል በመግባት ላይ ለሚገኙ ስደተኞች ሕይወት አድን እርዳታ ለማድረግ የ116 ሚሊዮን ዶላር ድጋፍ እንዲደረግ የተባበሩት መንግስታት ረድኤት ድርጅቶች ጥሪ አቅርበዋል። ባለፈው ወር ላስካኑድ በተባለችው የሶማሊያ ግዛት ግጭት ከተቀሰቀሰ በኋላ በመቶ ሺህ የሚቆጠሩ ሶማሊያውያን የአገር ውስጥ ተፈናቃይ ሲሆኑ 100 ሺህ የሚጠጉት ደግሞ የኢትዮጵያን ድንበር አቋርጠው ገብተዋል። አብዛኞቹ ኢትዮጵያ የደረሱ ስደተኞች ሕፃናትና ሴቶች እንዲሁም በዕድሜ የገፉ አዛውንቶች ናቸው ሲል የተመድ የስደተኞች ከፍተኛ ኮሚሽን ዛሬ ከጀኔቫ ባወጣው መግለጫ አስታውቋል። በመሬት ላይ ያለው የሰብአዊ ሁኔታ አሳሳቢ መሆኑንና በሽታ የመከሰት እድሉም ከፍተኛ ነው ብሏል። ኮሚሽኑ ከሌሎች ረድኤት ድርጅቶች ጋር በመሆን ባወጣው መግለጫ የኢትዮጵያ መንግስትና የአካባቢ ማህበረሰብ ስደተኞቹን በመቀበል ሰብአዊ እርዳታ በማድረግ ላይ ቢሆኑም እየጨመረ በመጣው የስደተኞቹ ቁጥር ምክንያት አቅርቦቱ እየተመናመነ በመሆኑ ተጨማሪ እርዳታ ያስፈልገናል ብለዋል የረድኤት ድርጅቶቹ ከጀኒቫ ባወጡት መግለጫ። በኬንያ የሚገኙ የሰብአዊ መብት ተሟጋቾች ፖሊስ በተቃዋሚ ሰልፈኞች ላይ የሚወስደውን ዘግናኝ ያሉትን እርምጃ አውግዘዋል። ሰኞ ዕለት በተካሄደው የመንግሥት ተቃውሞ ሰልፍ ወቅት አንድ የዩኒቨርሲቲ ተማሪ ሲገደል 31 የሚሆኑ ፖሊሶች ተጎድተዋል። በዚሁ በተቃዋሚው ራይላ ኦዲንጋ በተጠራው ሰልፍ ወደ 240 የሚሆኑ ሰዎች ተይዘዋል። የኬንያው የሰብአዊ መብት ኮሚሽን ከሌሎች መብት ተሟጋች ቡድኖች ጋር በመሆን ባወጣው መግለጫ በኬንያ ፖሊስ የተፈጸመው ከልክ በላይ የሆነ የኃይል እርምጃና ክልከላ አግባብ የለውም ብሏል። በኪሲሙ ከተማ አንድ የማሴኖ ዩኒቨርሲቲ ተማሪ በፖሊስ በተተኮሰ ጥይት መገደሉን መግለጫው አመልክቷል። ግድያውን በመቃወም ተማሪዎች ትናንት ሰልፍ አድርገዋል። ፖሊስ በበኩሉ ሰልፈኞቹ ጣቢያቸውን በመውረር አባሎቹ ላይ ድንጋይ ወርውረዋል ብሏል። 10 የፖሊስ መኪኖችም ተሰባብረዋል ተብሏል። ባለፈው ነሐሴ በምርጫ ሥልጣን የተቆጣጠሩት ዊሊያም ሩቶ አስተዳደራቸውን በተመለከተና የናረ የመጣውን የኑሮ ውድነት በመቃወም የተቃዋሚው መሪው ራይላ ኦዲንጋ በየሳምንቱ ሰኞ ሰልፍ እንዲደረግ ጥሪ አድርገዋል። ሶማሊያ የሚቀጥለው ምርጫዋን በዓለም አቀፍ ደረጃ በተለመደው መንገድ እንደምታከናውን ፕሬዚደንት ሐሳን ሼክ መሐሙድ ትናንት አስታወቁ። ይህም አገሪቱ ለረጅም ጊዜያት በተዘዋዋሪ መንገድ ስታደርግ የነበረውን የምርጫ ሂደት የሚያስቀር ይሆናል። ሶማሊያ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ የምርጫ አካሄድ አትጠቀምም። በምትኩ የጎሳ ወኪሎችና የግዛት ምክር ቤቶች ለአገሪቱ ፓርላማ አባላትን ይመርጣሉ። የፓርላማ አባላቱ ደግሞ ፕሬዚደንቱን ይመርጣሉ። ሶማሊያ ላለፉት 50 ዓመታት አንድ ሰው አንድ ድምፅ የሚለውን የምርጫ አካሄድ አልተጠቀመችም። የእግዚአብሔር ፍቃድ ከሆነ የሚቀጥለውን ምርጫ በፖለቲካ ፓርቲ ስርዓት መሠረት አንድ ሰው አንድ ድምፅ በሚለው መመሪያ እናከናውናለን ብለዋል ፕሬዚደንት ሐሳን ለፓርላማ ተወካዮች ባደረጉት ንግግር። የፓርቲ መድረኮች የፖለቲካ ሐሳብ መሸጫዎች ይሆናሉ ሲሉ አክለዋል ፕሬዚደንቱ። ጎሳዎች በሶማሊያ ፖለቲካ አካሄድ ላይ እንዲሁም የተወካዮች ምክር ቤት አፈ ጉባኤን፣ ጠቅላይ ሚኒስትርና ፕሬዚደንትን በመምረጥ ሂደት ውስጥ ቁልፍ ሚና ሲጫወቱ ቆይተዋል። አገሪቱ የሚቀጥለው ምርጫዋን በግንቦት 2018 እንደምታካሄድ ይጠበቃል። በመጨረሻም አድማጮች፣ በትናንትናው ዕለት ከዚህ ዓለም በሞት የተለዩት የብዝሃ ሕይወት ሳይንቲስትና የአካባቢ ጥበቃ ተሟጓቹ ዶክተር ተወልደ ብርሃን ገብረ እግዚአብሔር የቀብር ሥነ ሥርዓት ዛሬ በቅድስት ሥላሴ ካቴድራል ቤተ ክርስቲያን ተፈጽሟል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ትናንትና ከዚህ ዓለም በሞት የተለዩት ዶክተር ተወልደ ብርሃን ገብረ እግዚአብሔር በዛሬው ዕለት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት ሥነ ሥርዓት ቀብራቸው በቅድስት ሥላሴ ቤተ ክርስቲያን ተፈጽመዋል። በቀብር ሥነ ሥርዓቱ ላይ የተነበበው የሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር የሕይወት ታሪክ በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካልቲ ዲን በመሆን ማገልገላቸውን ያሳያል። ከ1978 እስከ 1983 ዓ.ም ድረስ ደግሞ የአስመራ ዩኒቨርሲቲን በፕሬዝዳንትነት መርቷል። በአዲስ አበባ ዩኒቨርሲቲ የእጽዋት ቤተ መዘክር በመገንባት ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል ይላል የሕይወት ታሪካቸው። ከ1983 ዓ.ም ጀምሮ ደግሞ በዓለም አቀፍ ደረጃ በብዝሃ ሕይወት ሀብትና ደህንነት ዙሪያ ተሟግቷል። የማህበረሰብ የፈጠራ መብት ባለቤትነት እንዲከበርም 77 የዓለማችን ታዳጊ ሀገራትን ወክለው በዓለም መድረክ ተከራክረዋል። ለእነዚህና ለሌሎች አስተዋጽኦቻቸው የተለያዩ ሽልማቶችን ማግኘታቸውም ተገልጿል።
በ1993 ዓ.ም የአማራጭ ኖብል ሽልማት ተሸላሚ ሆነዋል። በ1998 ዓ.ም የተባበሩት መንግስታት የአካባቢ መርሃ ግብር ዩኒፕ በምድራችን ጀግና ቻምፒዮንስ ኦፍ ዘ ኤርዝ የሚል ሽልማት ሰጥቷቸው በሲንጋፖር ተገኝተው ተቀብለዋል። ዘ ጋርዲያን የተባለው ዕድሜ ጠገብ አንጋፋ ጋዜጣ እንደ ኤሮፓ አቆጣጠር 2008 የዓለማችን 50 ምርጥ ሰዎች ብሎ እውቅና ከሰጣቸው ሰዎች መካከል አንዱ ዶክተር ተወልደ ነበሩ።
ዶክተር ተወልደ ብርሃን በብዝሃ ሕይወትና በአካባቢ ጥበቃ ዘርፍ ከመመራመር አልፈው የኢትዮጵያ አካባቢ ጥበቃ ባለሥልጣን ዋና ዳይሬክተር ሆነው መርቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ።
አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መጋቢት 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ዝግጅቶቻችን ደግሞ አቀናባሪ አበባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ራም ማክሊን ነው። አድማጮች፣ አሁን በቀጥታ በሰዓታችን የጊዜ ሰሌዳ መሠረት ወደ ዕለቱ አብይ ርዕስ ነው የምንሻገረው። ቀደም ብለን በመግቢያው ያስተዋወቅነው ዘገባ ነው። የሕዝብ ተወካዮች ምክር ቤት ህወሓት ከሽብርተኝነት ዝርዝር እንዲነሳ በዛሬው ዕለት ውሳኔ አስተላልፏል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን የአሜሪካ ድምፅ ከውስጥ ምንጮች ለመረዳት ችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው አደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬ ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ አለው ሲሉም ውሳኔውን አድንቀዋል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው ሲሉ አጥብቀው ተቃውመውታል። የፌዴራል መንግስት በአንጻሩ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ይላል። ኬኔዲ አባትን የተከታተለው
የኢትዮጵያ ህዝብ ተወካዮች ምክር ቤት ዛሬ ባደረገው ልዩ ስብሰባ ህዝባዊ ወያኔ አርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ በአብላጫ ድምፅ ወስኗል። ውሳኔው በ61 ተቃውሞና በ5 ድምፅ ተአቅቦ መጽደቁን ምክር ቤቱ በፌስቡክ ገጹ ካጋራው መረጃ ለማወቅ ተችሏል። ህወሓት ከሽብርተኝነት የተሰረዘበት ውሳኔ በተላለፈበት የዛሬው የምክር ቤቱ ስብሰባ ላይ ከተወሰኑ በመንግስት ቁጥጥር ስር የሚገኙ መገናኛ ብዙሀን ውጭ ሌሎች መገናኛ ብዙሀን እንዲገቡ አልተፈቀደም። ሆኖም የአሜሪካ ድምፅ ያነጋገራቸውና ስማቸውን መግለጽ ያልፈለጉ ምንጮች ውሳኔው ከመጽደቁ በፊት ተቃውሞ ካሰሙት የምክር ቤቱ አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውንና ሰፊ ክርክርና ውይይት መደረጉን ገልጸዋል። የገዢው ብልጽግና ፓርቲ አባላትም ጭምር የውሳኔ ሀሳቡን በመቃወም አስተያየት መስጠታቸውም ታውቋል። በተጨማሪም ስብሰባው ድንገት መጠራት አልነበረበትም፣ ስለ ጉዳዩ አስቀድሞ ሊነገረንና ልንዘጋጅበት ይገባ ነበር በማለት ተቃውሞ ያሰሙ አባላት መኖራቸውንም ምንጮቻችን ገልጸዋል። በተወካዮች ምክር ቤት የነበረውን ውይይት በተመለከተ አስተያየት የሰጡን ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ የተነሱ ዋና ዋና ሀሳቦችን እንዲህ ገልጸዋል።
ብዙ ሀሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሆኖ እያለ ህወሓትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ የሚል አንደኛው ተነስቷል። ሁለተኛው ጉዳይ ደግሞ በፕሪቶሪያ የሰላም ስምምነት መሰረት ህወሓት ትጥቅ እንዲፈታ ተዋጊዎቹን ዲሞቢላይዝ እንዲያደርግ እና ወደ ካምፕ እንዲያስገባ እና በሂደት ወደ ማህበረሰቡ የማቀላቀል ስራ ይሰራል ተብሎ ተገልጾ ነበር ስምምነቱ ላይ። እሱን ደግሞ በአግባቡ እያደረገ አይደለም። እንዲሁም ከዛ በተቃራኒ አዳዲስ የወታደር ምልመላ፣ ማሰልጠን፣ በተለይ በአማራና በትግራይ ድንበር አካባቢዎች መካከል ትንኮሳ የማድረግ አዝማሚያዎች ስላሉ እሱን እያደረገ ባለበት ሁኔታ ታይሚንጉ ትክክል ነው ወይ፣ መንግስት ማስተማመኛ ይሰጣል ወይ ለኢትዮጵያ ህዝብ የሚል ከዚሁ ጋር የተያያዙ ጥያቄዎች ናቸው ከሞላ ጎደል ሲነሳ የነበረው።
ምን ምላሽ ተሰጠ? ይህንን የውሳኔ ሀሳቡን ካቀረበው የመንግስት አካል
የተሰጠው ምላሽ በመንግስት ከፍተኛ ባለስልጣኖች በኩል ምንድን ነው? አንደኛው ህወሓት ኦልሬዲ ወደ ጦርነት ሲገባ የፌዴራል መንግስቱን ተቋማት ህገ መንግስቱንና መሰል ነገሮች አልቀበልም፣ የሚወጡ ህጎችንም አልገዛም ብሎ ስለነበር ወደ ጦርነት የተገባው አሁን የህጋዊ ስርዓቱን ተቀብሏል። የፌዴራል መንግስት ኢንስቲትዩሽኖችን ህጋዊነታቸውንም ተቀብሏል። ስለዚህ ከሞላ ጎደል የፖለቲካ ፍላጎቴን በኃይል አሳካለሁ የሚለውን ሀሳቡን ስለተወ በዚህ ሁኔታ የሰላም ስምምነቱም ወደ ተሻለ መተማመንና ወደ ተሻለ አተገባበር እንዲገባ የሽብርተኝነት ፍረጃውን ማንሳቱ የተሻለ መተማመን ይፈጥራል የሚል እና እንደዚህ አይነት መሰል ምክንያቶች ናቸው በመንግስት ባለስልጣናት በኩል የቀረበው።
የዛሬውን ውሳኔ በተመለከተ ለመቀሌው የአሜሪካ ድምጽ ባልደረባ ሙሉጌታ አጽብሃ አስተያየት የሰጡት የህወሓት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው ቀድሞውንም በአሸባሪነት መፈረጅ እንዳልነበረበት ገልጸው የተወካዮች ምክር ቤት ዛሬ ያሳለፈውን ውሳኔ አድንቀዋል።
ድሮም ህወሓት አሸባሪ መባለል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበረ፣ ከሌሎች ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ዳብል ድጅት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት፣ ኢቪን በኢኮኖሚ፣ በፖለቲካም ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበረ።
ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ ነው ሽብርተኛ የተባለው የሚሉት የአብኑ የተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በበኩላቸው ዛሬ የተላለፈውን ውሳኔ አጥብቀው እንደሚቃወሙ ገልጸዋል።
እኛ ከመጀመሪያውም ጀምረን መንግስት በሽብር ከመፈረጁ ከሁለት ዓመት በፊት ቀድመን ነበር እንደ አማራ ብሔራዊ ንቅናቄ ህወሓት አጠቃላይ በኢትዮጵያ ህዝብ ላይ የሰብአዊ መብት ጥሰቶችን የፈጸመ እልቂት የፈጸመ ድርጅት ስለሆነ የፖለቲካ ህልውና ማክተም አለበት፣ በምርጫ ቦርድ መሰረዙም ተገቢ ነው፣ በሽብርም መፈረጅ ነበረበት ብለን እናስባለን። ምክንያቱም ከሞላ ጎደል ህወሓት በተለይ ባለፉት 5 ዓመታት የፖለቲካ ዓላማውን ማሳካት ይፈልግበት የነበረ መንገድ ቴክስት ቡክ ዴፊኒሽን የሽብር ድርጅቶች ይጠቀሙበት የነበረውን የሽብርተኛ መንገድ ነው። አጠቃላይ አሸባሪዎች የሚያደርጉትን ነው ሲሰራ የነበረው። አሁንም ከዛ ባህሪው ተላቋል የሚያስብል ግምገማ የለም። ነገር ግን ደግሞ ኦኬ፣ የሰላም ስምምነቱ አካል ሆኖ በፕሪቶሪያው ስምምነት መሰረት ሽብርተኝነቱ ይነሳለታል ከተባለ ቢያንስ በስምምነቱ ውስጥ የተጠቀሱ ነጥቦችን ሙሉ በሙሉ ማክበሩን ሳይረጋገጥ መነሳቱ ትክክል ነው ብለን አናስብም። በቀጣይም የፌዴራል መንግስት ኃላፊነቱን መውሰድ አለበት ብለን እናስባለን።
በሌላ በኩል የህወሓት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲው ከአሸባሪ ድርጅቶች ስም ዝርዝር መውጣቱ በህዝቡ ላይ ይደርስ ነበረ ያሉት በደል እንዲቃለልና ህዝቡ እንዲካስ የሚያስችል ስለመሆኑ ተናግረዋል። ፓርቲውም ፖለቲካዊ እንቅስቃሴውን ያለ ገደብ እንዲፈጽም የዛሬው ውሳኔ ያግዛል ነው ያሉት።
አሸባሪ በመባሉ ምክንያትም ህዝቡ ተሰቃይቷል፣ ጄኖሳይድ ታውጆበት በጣም ብዙ ሰው ሞተዋል፣ ተፈናቅለዋል፣ የተለያዩ ችግሮች ደርሶበታል፣ ተቋማትም ወድሟል። አሁን ህወሓት ከአሸባሪነት መሰረዙ እነዚህ የማይመለሱ ቢሆንም እንዲካስ፣ ችግሮቹም እንዲፈቱ፣ እንዲቃለሉ እንዲደረግ፣ የሞራል ካሳ በኢኮኖሚ የደረሰበት ውድመትም እንዲካስ እድል ይፈጥራል። ነፃ እንቅስቃሴም እንዲኖረው ከጫፍ እስከ ጫፍ ኢትዮጵያዊ እንደመሆኑ መጠን በፈለገበት ቦታ ተንቀሳቅሶ እንዲያፈራና ሀብቱን እንዲያስተዳድር እድል ይሰጣል። የታሰሩም እንዲፈቱ፣ የታገደ ንብረትም ሀብትም እንዲለቀቅ፣ የክልከላ ህጎችም እንዲስተካከሉ እድል ስለሚሰጥ በጣም በጣም ትልቅ ትርጉም አለው። ለሰላሙም ትልቅ ፋይዳ ያመጣል ብዬ ገምታለሁ። ፓርቲው አሁን አሸባሪ በመባሉ ምክንያት ከተለያዩ እንቅስቃሴዎች ተገድቦ ቆይተዋል። በተለይ ከትግራይ ውጭ ማለት ነው። ከትግራይ ውጭ በአዲስ አበባ መንቀሳቀስ አይችልም። በሌሎች ክልሎች መንቀሳቀስ አይችልም። ስለዚህ አሁን ነፃ ሆኖ እንዲንቀሳቀስ ተደራጅቶ ፖለቲካው ስራውም እንዲሰራ በሌሎች የኢትዮጵያ አካባቢዎች ያሉ የትግራይ ተወላጆች ለማደራጀት፣ ለማንቀሳቀስ፣ ለመደገፍ የፖለቲካ እንቅስቃሴውን ለማካሄድ እድል ያገኛል የሚል ግምት አለኝ።
ዶክተር ደሳለኝ ጫኔ በበኩላቸው ፓርቲው ከሽብርተኝነት መሰረዙ ራሱን ለሌላ ጥቃት እንዲያዘጋጅ አቅም የሚፈጥርለት ነው በማለት ውሳኔውን ታሪካዊ ስህተት ሲሉ ተችተዋል።
ከባድ መሳሪያ የተባለው በብሔራዊ ቴሌቪዥን ጣቢያዎች ተዘግቦ አይተናል። 4-5 የጎማቸው የተነፈሰ የወላለቁ ታንኮችና ጥቂት መድፎችን ነው አስረክባል የተባለው። ነገር
ህወሓት ከሽብርተኝነት እንዲሰረዝ ውሳኔ የተላለፈው በፕሪቶሪያው የሰላም ስምምነት መሰረት መሆኑን የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ የውሳኔ ሀሳቡን ባቀረቡበት ወቅት መናገራቸውን በፌስቡክ ገጹ የጠቆመው የህዝብ ተወካዮች ምክር ቤት የሰላም ስምምነቱን ለማጽናት ህወሓትን ከሽብርተኝነት ማንሳት አማራጭ የሌለው ጉዳይ ነው፣ በተጨማሪም ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ማለታቸውንም ጠቅሷል። ህወሓትም በስምምነቱ መሰረት መከላከያ ሁሉንም የትግራይ ክልል አካባቢዎች ያለምንም የጸጥታ ስጋት እንዲቆጣጠር በማድረግ ከባድ መሳሪያዎችን ለአገር መከላከያ ሰራዊት እያስረከበ መሆኑን አቶ ተስፋዬ ገልጸዋል ሲልም ምክር ቤቱ በፌስቡክ ገጹ ባወጣው መረጃ አስታውቋል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት አንቀጽ 7 ላይ ህወሓት ህወሓት በተወካዮች ምክር ቤት ከተወሰነበት የሽብርተኝነት ፍረጃ እንዲነሳ የፌደራሉ መንግስት ኃላፊነቱን መወጣት እንዳለበት ይደነግጋል። በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የሁለት አመቱ የሰሜን ኢትዮጵያ ጦርነት ከተቀሰቀሰ ከስድስት ወራት በኋላ ሚያዝያ 27 2013 ዓ.ም ነበር። ህወሓት እንዲሁም መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁት። በሰሜን ኢትዮጵያው ጦርነት የተሳተፉት ሁሉም ኃይሎች የጦር ወንጀል ፈጽመዋል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አመታዊ የሰብአዊ ሪፖርት ላይ ከትናንት በስቲያ ማስታወቁ ይታወሳል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በሰጡት መግለጫ የኢትዮጵያ መከላከያ፣ የኤርትራ መከላከያና የአማራ ኃይሎች ግድያን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይም ወንጀል ፈጽመዋል ያሉ ሲሆን ህወሓትን ግን ለነዚህ ወንጀሎች ተጠያቂ አላደረጉም። ኢትዮጵያ በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው የመልስ መግለጫ የአሜሪካን መግለጫ ወገናዊና ተንኳሽ ነው ስትል ተቀባይነት እንደሌለው አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ነበር። አሁን ወደ መጽሔቱ ዝርዝር ትንታኔዎች እንዘልቃለን። በተደጋጋሚ የእርዳታ ጥሪ ቢያሰሙም ሰብአዊ ድጋፍ ያለማግኘታቸውን፣ በደቡብ ክልል በተከሰተው ድርቅ ሳቢያ ለአስቸኳይ ጊዜ ምግብ እርዳታ የተጋለጡ የየአካባቢዎቹ ነዋሪዎች ተናገሩ። የአሜሪካ ድምጽ ያነጋገራቸው የደራሼ፣ የቡርጂና የአማሮ ልዩ ወረዳዎች ነዋሪ አርሶ አደሮች በአካባቢዎቹ በተከሰተው ድርቅ ሳቢያ ለምግብ እጥረት መጋለጣቸውን ገልጠው ዝናብ መጣል ቢጀምር እንኳን ለዘር የሚውል አዝዕርት ጭምር እንደሌላቸው ነው የተናገሩት። የደቡብ ክልል መንግስት በድርቅ ለተጎዱ አርሶ አደሮች በ100 ሚሊዮን የገዛውን እህል እያጓጓዘ መሆኑን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ይሁንና 40 ሚሊዮን ብር ምርጥ ዘር ገዝቶ እያቀረበ ስለመሆኑም የቢሮ ኃላፊ ወይዘሮ ሰናይት ሰለሞን ትላንት በሰጡት መግለጫ አመልክተው በፌዴራል መንግስት እንዲደገፉ በመወሰኑ ይሄኛው ድጋፍ ግን በደቡብ ኦሞና ኮንሶ ዞን ለድርቅ የተጋለጡትን አያካትትም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር ይዘዋል።
በክልሉ የደራሼ ልዩ ወረዳ ነዋሪ የሆኑት አርሶ አደር ዋለሙ ዋቅጅራ በወረዳው ከፍተኛ ድርቅ መከሰቱን ገልጸው ከአንድ ዓመት ወዲህ ደግሞ መባባሱን አመላክቷል።
ከሶስት ዓመት ነው እንደዚህ በቃ ትንንሽ እየዘነበ ነበረ። ጭራሽ 2014 እንዳለ ጠፋ። 2015 ላይም እንደዚህ የለም። አሁን ይኸው የበልጉ እንትን እየዘነበ ነው እንጂ በቃ ራብ በጣም አለ። ወደ ታች ትንሽ ወደ ገጠሩ ቆላማው ክፍል ከብት ሁሉ እያለቀ ነው። ሰው በራብ እየተጎዳ ነው አለ።
ይህንን ተከትሎ ህዝቡ በተለይ በወረዳው ቆላማ አካባቢዎች ያሉ ሰዎች ለረሃብ ተጋልጧል በማለትም ተናግሯል። መንግስት በወረዳው አንዳንድ አካባቢዎች መጠነኛ ቢሆንም ድጋፍ ማቅረቡን ተናግረው ተደራሽ አለመሆኑን ግን ጠቁሟል።
ከዚህም በፊት በልግ ከመድረሱ በፊት እንትን ዘር ያዘጋጃሉ። ሰውን በልማት ኮሚቴ ያደራጁና ገንዘብ ቅድማ ደግሞ ከዛ በኋላ ዘር ያስመጣሉ በሰው ቁጥር። አሁን ግን ሁሉ የለም። ግባት ራሱ ግባትም እንደዚህ ከዚህም በፊት የምሰራጨው ግባትም መል
ግባት ማለት የአፈር ማዳበሪያ ማለቶት ነው።
አዎ የአፈር ማዳበሪያ፣ ዩሪያ፣ ዳፕ ምናምን ሁሉ የለም። በቃ በጣም አስቸጋሪ ነው እና መቼም ግን እየኖርን ነው አለ።
የአማሮ ልዩ ወረዳ አርሶ አደር ጴጥሮስ በንጆ በበኩላቸው በከፍተኛ ችግር ላይ ወድቀናል ስሉ ተናግሯል።
እርዳታ የሚባል ነገር ምንም የደረሰ ነገር የለኝም። እኛ በጣም ተቸግረናል።
በቡርጂ ልዩ ወረዳ የጎቼ ቀበሌ አርሶ አደር አቶ ጨዳ አያላ ለአመታት ዝናብ በመጥፋቱ በአካባቢው የሚመረቱ እንደነ ጤፍ፣ ቦሎቄ፣ በቆሎና ቡና ያለ ምርቶች ባለፉት 4 ዓመታት ዝናብ አለመጣሉን ተከትሎ መጥፋታቸውና መድረቃቸውን ተናግሯል።
ትላንትና ጀምሮ የተወሰነ ዝናብ መጣል ጀምሮ አሁን የወቅት ለኛ መጋቢት ወር የዘር ወቅት ነው። ምንም በእጅ የለም። አሁን በእጅ ነው እየዘራሁ ያለሁት።
አርሶ አደር ጴጥሮስ ከቀለብ አልፎ ዘርም መቸገራቸውን ገልጿል።
ሁሉ አይነት ነው። በቃ በቆሎም እንዘራለን፣ ጤምም እንዘራለን፣ ጓደም እንዘራለን። ሁሉ አይነት ነው። በቃ ስንዴም የሚቀር ነገር የለም። ሁሉ አይነት እየዘራነን ግን ዘሩ የለንም። ድር በድርቁ ምክንያት ያው ሰው በጣም አርሶ አደሮ ተቸግሯል። እንኳን ዘር የሚያገኝበት ቦታ አቶ ሰው አሁን በጣም ፍራንክ የለም። በጣም ሰው ተቸግሮ በድርቅ ምክንያት ስደተኛ ስለሆነ በጣም ችግር ላይ ነው ያለ።
ከብቶቻቸው እንደሞቱባቸውና ለምግብ እጥረት መጋለጣቸውን ገልጸው ሰብአዊ ድጋፍ የሚያደርግ አካል ካለ ቀድሞ ቢደርስልን ስሉ ተማጽኗል።
ሳር ጠብቶ የሚበላው አቶ ሁሉ ከብት እኮ ምን በረት የነበረው አንድ ሁለት ሶስት የነበሩትን ሁሉም ከብት ተኝቷል። የኔ እንኳን የትላንት አንድ ሞቷል። አንድ ሶስት ያክል በራብ እየታሰረ ደግሞ ተኝቷል። ትላንት ወዲያ አንድ ሞቷል። የኔው ብቻ ሳይሆን አካባቢ እንደዛ ሁሉ እንደዛ ብቻ ነው። የምረዳችሁ ነገር ከኖራችሁ በጊዜ እንኳን አንድ ሁለት ቀን በፊት ቢደርስና በጣም ሰው ተቸግሯል። በጣም
ቪኦኤ ያነጋገራቸው እነዚህ አርሶ አደሮች በተከሰተው ድርቅ ለምግብ እጥረት መጋለጣቸውን ገልጠው ለሰብአዊ ድጋፍ ጥሪ ብናደርግም የሰማን አካል የለም ነው የሚሉት። የክልሉ የአደጋ ስጋት ስራ አመራር ኮሚሽን በአሁኑ ወቅት በክልሉ ከ2 ሚሊዮን በላይ ዜጎች የምግብ እጥረት እንደገጠማቸው ተናግሯል። የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይት ሰለሞን ትላንት በሰጡት መግለጫ መንግስት በድርቅ ለተጎዱ ዜጎች እህል ገዝቶ እያጓጓዘ ነው ሲሉ ተናግሯል።
የልማት ስራ ላይ የተለያዩ እንቅስቃሴ የሚያደርጉ መንግስታዊ ያልሆኑ ድርጅቶች ለጊዜው የልማት ስራውን ቆም በማድረግ በሰብአዊ ድጋፍ ላይ ድርቁን በመቋቋም ድጋፍ ላይ ትኩረት እንዲያደርጉ የማድረግ ስራ ተሰርቷል ማለት ነው። ከዛ ባሻገር በራሱ ደረጃ የክልሉ መንግስት ወደ 100 ሚሊዮን ብር የሚጠጋ በመመደብ የተለያዩ ድጋፎችን እያደረገ ይገኛል ማለት ነው።
ድጋፉም 24,000 የእንስሳት የመኖ እስር ያካትታል ብሏል። ወይዘሮ ሰናይት የክልሉ መንግስት ከአጋር ድርጅቶች ጋር በመተባበር ከ40 ሚሊዮን በላይ ብር ወጪ በማድረግ የጤፍና የቦሎቄ ምርጥ ዘሮችን ስለማቅረቡን ገልጿል። በፌዴራል መንግስት እንዲደገፉ በመወሰኑ ይህኛው ድጋፍ በደቡብ ኦሞና በኮንሶ ዞን ለድርቅ የተጋለጡ ዜጎችን አያካትትም ተብሏል። በክልሉ ከ1 ሚሊዮን በላይ የቤት እንስሳቶች ለአደጋ መጋለጣቸውን የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳ መናገራቸው ተዘግቧል። የመስተዳድሩ የኮሚኒኬሽን ኃላፊዋ የክልሉ መንግስት ከመደበው ገንዘብ ላይ ለእንስሳት መኖ ማቅረብ ተጀምሯል ብሏል።
አሁን በፌዴራል አደጋ ስጋት ስራ አመራር ለማይደገፉ አካባቢዎች አቅርቦት ለማድረግ ጥረት ተደርጓል ማለት ነው። ይህም ቡርጂ፣ አማሮ፣ አሌ፣ ደራሼ፣ ኮንሶ፣ ኡባ ደብረ ፀሐይ፣ ገረሴና አባላባያ ወረዳዎች ላይ ድጋፍ ለማድረግ ተችሏል ማለት ነው።
በደቡብ ክልል ለተከታታይ 4 እና 5 ዓመታት በተከሰተ ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። ወይዘሮ ሰናይት የክልሉ መንግስት እያደረገ ያለው ድጋፍ በቂ አለመሆኑን እንደሚያምን ጠቅሰው ሰብአዊ ድጋፍ ለሚያደርጉ ወገኖችም ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን አመሰግናለሁ። አድማጮች፣ የመጽሔቱ ትንታኔ ዘገባዎች ይቀጥላሉ። ተከታዩ ደግሞ በሰሜን ኢትዮጵያ ለ2 ዓመታት በተካሄደው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ምርመራዎች መቀጠል አለባቸው ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ያቋቋመው የምርመራ ቡድን ያሳሰበበትን ይመለከታል። ቡድኑ ኢትዮጵያ ውስጥ ገብቶ ምርመራ እንዲያካሂድ መንግስት እንዲፈቅድም ጥሪ አቅርቧል። የአዣንስ ፍራንስ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በሰሜን ኢትዮጵያ ለ2 ዓመታት የተካሄደውን አስከፊ ግጭት ለማስቆም የተደረገው የሰላም ስምምነት በጦርነት ወቅት ደረሱ የተባሉትን የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ምርመራ ለማቆም ምክንያት አይሆንም ሲሉ በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ጥሰት መርማሪ ቡድን አባላት አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ማክሰኞ ዕለት በስዊዘርላንድ ጄኔቫ ባካሄደው ስብሰባ ላይ በኢትዮጵያ የተፈጸመውን የመብት ጥሰቶች እንዲያጣራ የተቋቋመው የሰብአዊ መብት ባለሙያዎች ኮሚሽን ዋና ኃላፊ መሐመድ ቻንዴ ኦትማን ባደረጉት ንግግር እንደ አውሮፓውያን አቆጣጠር በህዳር 2022 በኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት መካከል የተፈረመው የሰላም ስምምነት ወሳኝ እርምጃ ነበር ያሉ ሲሆን ከሰላም ስምምነቱ በፊትም ሆነ በኋላ ደረሱ የተባሉትን የመብት ጥሰቶች ማጣራት ዘላቂ ሰላም ለማምጣትና ሰብአዊ መብቶችን ለማስከበር አስፈላጊ መሆኑን አስምረውበታል።
Our 2022 September report found reasonable grounds to believe
እንደ አውሮፓ አቆጣጠር በ2022 ያወጣነው ሪፖርት ጦርነቱ እንደ አውሮፓ አቆጣጠር በ2020 ከተከሰከሰ ጀምሮ በግጭቱ የተሳተፉ ሁሉም አካላት የጦር ወንጀልና የሰብአዊ መብት ጥሰቶችን እንደፈጸሙ የሚያሳምኑ ምክንያቶችን አግኝቷል። ኮሚሽኑ የሰላም ስምምነቱ ከተፈረመ በኋላ ተፈጽመዋል ከተባሉ ከባድ የመብት ጥሰቶች በተጨማሪ እነዚህን ክሶች ማጣራቱን ቀጥሏል። እንደዚህ አይነት ድርጊቶች በገለልተኛ ቡድን መጣራታቸው ከጥቃት ለተረፉት ለተጎጂዎችና ለቤተሰቦቻቸው ብቻ ሳይሆን ወደፊት ተመሳሳይ የመብት ጥሰቶችና ጉዳቶች እንዳይፈጸሙ ለመከላከል አስፈላጊ መሆኑን ኮሚሽኑ ያሰምርበታል።
ኮሚሽኑ ባለፈው ዓመት መስከረም ወር ላይ ያወጣው ሪፖርት በጦርነቱ የተሳተፉ ሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቆ የነበረ ሲሆን የኢትዮጵያ መንግስትና የኤርትራ አጋሮቹ እየተከሰቱ ባሉት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ጀርባ እንዳሉ ለማመን ምክንያታዊ መሰረቶች እንዳሉት ገልጾ አስጠንቅቆ ነበር። እንደ አውሮፓውያን አቆጣጠር በ2021 መጨረሻ በመንግስታቱ ድርጅት የተቋቋመው 3 አባላት ያሉት አጣሪ ቡድን የተሰጠው ተልእኮ ባለፈው ዓመት መስከረም ላይ ለሌላ አንድ ዓመት ታድሷል። ሆኖም እስካሁን ወደ ኢትዮጵያ ለመግባት ፈቃድ እንዳላገኙ ኦትማን ይገልጻሉ።
However, we regret to date to note
እስካሁን ድረስ በተደጋጋሚ ጥያቄ ብናቀርብም የኢትዮጵያ መንግስት መርማሪ ቡድኖቻችን ወደ አገር ውስጥ እንዲገቡ አልፈቀደም። በዚያ ምክንያት አብዛኛው ስራችን በርቀት እየተካሄደ ነው። ስለዚህ መንግስት ከኮሚሽኑ ጋር ላለመተባበር ያሳለፈውን ውሳኔውን በድጋሚ እንዲያጤነው አጥብቀን እናሳስባለን።
አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተቆርቋሪ ቡድንን ጨምሮ በርካታ የመብት አቀንቃኝ ቡድኖችና ዲፕሎማቶች ኢትዮጵያ ምርመራውን ቀድማ ለማቆም እቅድ ያላት ትመስላለች በማለት ስጋታቸውን እየገለጹ ሲሆን ይህ አይነት እንቅስቃሴ በምክር ቤቱ ትዕዛዝ በሚደረግ ምርመራ ላይ ታይቶ እንደማያውቅ አመልክተዋል። ኢትዮጵያ ያሰበችውን የውሳኔ ሐሳብ ከማቅረቧ በፊት ውሳኔውን የማሳለፍ እድል እንዲኖራት ቢያንስ ከ47 የምክር ቤቱ አባል ሀገራት በቂ ድጋፍ ማግኘት ይኖርባታል። ማክሰኞ ዕለት በተካሄደው የምክር ቤቱ ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ጸጋብ ክበበው ዳካ ግን ሀገራቸው ምርመራው ያለ ጊዜው እንዲቋረጥ ለማድረግ የነበራትን ሐሳብ ሳትተው እንዳልቀረች አመላክተዋል።
We call on the International Commission of Human Rights Experts.
ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የመጨረሻውን ሪፖርቱን እስከሚያቀርብበት እስከ መስከረም ወር ባለው ጊዜ በቅድመ ሪፖርት ውስጥ የተካተቱትን አይነት የሰላም ስምምነቱን ሊያደናቅፉ የሚችሉ ቀስቃሽና መሰረተ ቢስ ወንጀላዎችን ላለመድገም ጥንቃቄ እንዲያደርግ ጥሪ እናቀርባለን።
አባል ሀገራት በመጪው ሚያዝያ ወር በሚካሄደው የምክር ቤቱ ስብሰባ ድምጽ እንዲሰጥባቸው የሚፈልጓቸውን ረቂቅ የውሳኔ ሐሳቦች እስከ መጪው ሐሙስ ድረስ ማቅረብ ይጠበቅባቸዋል።
ስምኝሽ የቆየን አመስግኜ ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። የቦረናና የጉጂ ውዝግብ ነጌሌ ከተማ ላይ ይላል። ነጌሌ ቦረና የምስራቅ ቦረና ዞን ዋና ከተማ ሆና በአዲስ መልክ እንድትመሰረት መወሰኑ እንዳስደስታቸው የአሜሪካ ድምፅ ያነጋገራቸው የነጌሌ ከተማ ነዋሪዎች ገለጡ። ነጌሌ ቦረና ኢህአዴግ የሀገሪቱን መንግስት ስልጣን ይዞ በነበረበት ወቅት በተሰጠው ውሳኔ ነጌሌ ተብላ የጉጂ ዋና ከተማ ተደርጋ እንደነበር የገለጹት እነኚሁ ነዋሪዎች በወቅቱ የነበረው ውሳኔውን እንዳልተቀበሉትና ጥያቄያቸውም ለዓመታት የዘለቀ እንደነበር አክለው አመልክተዋል። በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች የዞኑ ዋና ከተማ ሆና ያገለገለች ከተማን መንጠቅ ያሉት አግባብነት የለውም ሲሉ ወንጅለዋል። የክልሉ መንግስት በበኩሉ ለአስተዳደር አመቺ በሆነ አኳኋን ዞኖች፣ ከተሞችና ወረዳዎች መደራጀታቸው የአስፈጻሚው አካል ኃላፊነት ነው ሲል ተሟግቷል። ይህን ዘገባ ያደረሰችን ፀሐይ ዳምጠው ናት።
በኦሮሚያ ክልል የነገሌ ቦረና ነዋሪና የሀገር ሽማግሌ መሆናቸውን በስልክ የገለጹልን አቶ ዲዳጉዮ ነገሌ ቦረና በ1958 ዓ.ም የተቆረቆረች የቦረና ከተማ ናት የሚል መከራከሪያ ያቀርባሉ።
ነገሌ ቦረና አጋ ቦረኒ ደላቴ ለፈርዳ ጅላት ለፈ ቦረኒ ካው ለፍቴ
ነገሌ ቦረና የቦረና እርዳ ጅላ ወይም የገዳ ስርዓት የሚከናወንበት ቦታ ነው። የቦረና አባገዳዎች መቀመጫ ነው። ይህንን ማንም ያውቃል የነበረ ነው። ይሁን እንጂ በፊት የነበረው መንግስት ነገሌን ወደ ጉጂ፣ የቦረና ዞን ከተማን ደግሞ ያቤሎ በማድረግ መወሰኑን ገለጸ። የቦረና ህዝብ ከጉጂ ህዝብ ጋር ወንድማማቾች ነን፣ ኦሮሞዎች ነን፣ መሬቱም ኦሮሚያ ውስጥ ነው በማለት ሳይጋጩ ጥያቄ ሳያቀርቡ ነበር። ነገር ግን ለጊዜው መፍትሄ አላገኘንም። አሁን ለአመታት የቆየ ጥያቄያችን መልስ ስላገኘ ደስ ብሎናል።
አቶ ዲዳ አክለውም ነዋሪዎቹ በ1994 ዓ.ም ለመልካም አስተዳደርና ህብረተሰቡ በአቅራቢያው አስፈላጊውን አገልግሎት እንዲያገኝ ተብሎ በስልጣን ላይ በነበረው በኢህአዴግ መንግስት አስተዳደር ውሳኔ የክልሉ መንግስት ዞን እንዲደራጅ ወስኖ ነገሌ ቦረና የጉጂ ዞን ዋና ከተማ መደረጓን ያስታውሳሉ። ሆኖም ህዝቡ ለአመታት ከተማ ወደ ነበረችበት እንድትመለስ ጠይቅ እንደነበር ገልጸዋል። ሌላው አስተያየት ሰጪ አቶ ኢያዋሪዮ ያንንም ነገሌ የቦረና ቀዳሚ ከተማ መሆኗ የታወቀ ነው ጉጂ ስር እንድትሆን የተደረገው ሲሉ ቀደም ሲል የነበረ ቅሬታቸውን ገልጸዋል።
ህዝብ ሲጠይቅ ነበር። እናም እንደ አዲስ ቦረናን ሁለት አደረጉት፣ ምስራቅ ቦረና እና ቦረና አንድ ቢሆን ደስ ይለን ነበር። ግን ለአስተዳደር አይመችም ተብሎ ለሁለት በመከፈሉ ብንከፋም ዝምታን መረጥን። ከድሮም ነገሌ ቦረና ነው የምትባለው። በኃይለሥላሴ መንግስት ዘመን በ1958 ከቦረና የመጀመሪያ ከተማ ሆና ተቆረቆረች። መሬቱም የቦረና ነው። ከቦታው ያሉም ቦረናዎች ናቸው። ነገር ግን 1994 በኢህአዴግ መንግስት የኦሮሚያ ክልል መንግስት ለመልካም አስተዳደር እና ለአስተዳደር አመቺ እንዲሆን በማለት የጉጂ ዞን አደራጅቶ ጉጂ ስር የነበረች ከተማ ብትሆንም ህዝቡ ለአመታት ሲጠይቅ ነበር። አሁን የህዝብ ጥያቄ መልስ አግኝቷል።
በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች ግን ነገሌ የጉጂ ዞን ዋና ከተማ ሆና ከ20 ዓመት በላይ በማገልገሏ ወደ ምስራቅ ቦረና መካለል የለባትም ሲሉ ቅሬታቸውን አሰምተዋል። በተመሳሳይ የባሌ ዞን አባገዳዎችና ሀገር ሽማግሌዎች መደወላቡን ጨምሮ 3 ወረዳዎች ወደ ምስራቅ ቦረና በመካለላቸው ቅር ተሰኝተው ለፌዴራልና ክልል መንግስት ቅሬታ ማቅረባቸውን ለአሜሪካ ድምጽ መግለጻቸው ይታወሳል። አባገዳ ባንታቱሬ ከባ ባሌ ዞን መደወላቡ አስተያየታቸውን ከሰጡት መካከል ናቸው።
ስለ ባህላችን ነው በጽሁፍ አቤቱታ ያቀረብ ነው። በገዳው ስርዓት የሴቶች መብት እዛ ቦታ ላይ ነው የተደነገገው። የፊንፊኔ ሆራ በመጀመሪያ ጊዜ አሁን የሚከናወንበት ቦታ የተጀመረው ከመደወላቡ ነው። አሾ አሽራ የምትባል ኮረዳ ናት ከመደወላቡ መታ የጀመረችው። የመንዶ ልጅ ነች። አበባ ይዛ ፍሬ አፍርቻለሁ፣ ለአቅመ ሔዋን ደርሻለሁ፣ ዳሩኝ ብላ እሬቻውን እሷ ናት የጀመረችው። እናም በአጠቃላይ እሬቻ በኦሮሚያ ደረጃ የተጀመረው በመደወላቡ ነው። ሌላው መደወላቡ ኦሮሞ ሕግና ስርዓት የሚደነግግበት ቦታ ስለሆነ ከባሌ ዞን መቀየር የለበትም። ኦዳሮባ በኦሮሞ ገዳ ስርዓት ውስጥ የጨፌ ህግና ደንብ የሚታወቅበት የሚወጣበት ቦታ ነው። ገዳ የሚቀበሉበት፣ ገዳ የሚሰይሙበት፣ አባገዳዎችን ከስልጣን የሚያነሳው ሁሉም የገዳ ስርዓት ውስጥ የሚከናወኑ እዚህ በኦዳሮባ በመደወላቡ ነው። እናም ይህ ሁሉ የሚከናወንበት የሲኮ መንዶን ባህልና እሴት ይጎዳል። መንግስት በዚህ አግባብ ቢያይ ብለን ነው ቅሬታ ያቀረብ ነው። ጠይቀናል፣ መልስ አልተሰጠንም፣ እየጠበቅን እንገኛለን።
በዚህ ላይ የጠየቅናቸው የነገሌ ቦረና ነዋሪዎች አሁን ወደ ምስራቅ ቦረና የተካለሉት ወረዳዎች ቅርበታቸው ለምስራቅ ቦረና ነው በማለት አስተያየታቸውን ሰጥተዋል።
አርዳሸነ ቀብዙ አርዳ ጅዳሲ አርዳ ገማችሁ።
መደወላቡ ታሪካዊ ቦታ ነው። አርዳ ጅላ ወይም የአባገዳዎች መሰብሰቢያም ነች። እናም ወደ ምስራቅ ቦረና መከለሉ በጣም አስደስቶናል።
ባለፈው ሳምንት መጨረሻ መግለጫ የሰጡት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ስለ ዞን አደረጃጀቱ ተጠይቀው ተከታዩ መልስ ሰጥተዋል።
የኦሮሚያ ብሔራዊ ክልላዊ መንግስት የመልካም አስተዳደርን ጥያቄዎችን ለመመለስ ህዝብ የተደራሽነትን ማዕከል በማድረግ በተለያየ ጊዜ አደረጃጀቶችን ይፈጥራል። ኦሮሚያ ቀደም ብሎ ሲመሰረት 8 ዞኖች ብቻ ነበሩ። 8 ዞን ከዛ እየበዛ ነው የመጣው ማለት ነው። ይሄም አሁንም የተደረገው ከዚህ ጋር የሚያያዝ ነው። የኦሮሞ ህዝብ በባሌም ተካለለ፣ በቦሌ ተካለለ፣ ኦሮሞ ኦሮሞ ነው ማለት ኦሮሚያ ኦሮሚያ ነው። አንድ መንግስት ነው ያለው። መንግስት ሪስትራክቸር አስፈላጊ ነው ብሎ ባመንበት ጊዜ አደረጃጀቱ የመፈተሽ ህገ መንግስታዊ መብት አለው ማለት ነው። ስለዚህ ወስኖ ማወያየት አወያይቶ መወሰንም ይቻላል፣ ሁለቱም ይቻላል ማለት ነው።
የአሜሪካ ድምጽ ያነጋገራቸው የጉጂና የባሌ ዞኖች ነዋሪዎች፣ አባገዳዮችና የአገር ሽማግሌዎች ከዞኖቹ ተወዝደው የምስራቅ ቦረና ዞን ውስጥ የተካተቱት ወረዳዎች ላይ ቅሬታ እንዳላቸውና ውሳኔውን እንደማይቀበሉ አቋማቸውን ገልጸዋል። በሌላ በኩል የነገሌ ቦረና ነዋሪዎችና የቦረና ዞን አባገዳዮችና የአገር ሽማግሌዎች የምስራቅ ቦረና መደራጀቱ እንዳስደሰታቸው ተናግረዋል። የክልሉ መንግስት የተደረገው አደረጃጀት የህዝቡን ተጠቃሚነት ያማከለ ነው አይቀለበስም ሲል መግለጹ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች፣ የመጽሔቱን ዝርዝር ዘገባዎች የሀገር ውስጡን ነበር የተከታተልነው። አሁን ወደ አንድ ዓለም አቀፋዊ ጉዳይ ወስዳችኋለሁ። የባህር ደህንነት ጥበቃ የሚጨምረው የዩናይትድ ስቴትስና የምዕራብ አፍሪካ ሀገሮች ወታደራዊ ልምምድ። የዩናይትድ ስቴትስ መሩ ፍሊት ሎክ ወታደራዊ ልምምድ በምዕራብ አፍሪካ በጊኒ ባህረ ሰላጤ አካባቢ ለሰፈሩ ወታደሮች የባህር ደህንነት ስልጠናን እያስተዋወቀ ነው። ሄንሪ ዊልከንስ ከሶጋፔኮ ጋና ያጠናቀረው ይህ ዘገባ በባህር ላይ ወንበዴዎች የሚፈጸም የነዳጅ ዘይት ዝርፊያ ላይ የተነጣጠረና ታጋቾችን ለማዳን የሚደረግ ስልታዊ እንቅስቃሴን ያካተተ ወታደራዊ ልምምድ ነው። ይህም እንዲስፋፋ ምክንያት መሆኑን ይመለከታል። የጋና የናይጄሪያና የአይቮሪኮስት ወታደሮች በልምምዱ ታጋቾችን ተመስለው ከሚሳተፉ ሰዎች ጋር በመሆን ወደ መርከቢቱ ለመሳፈር ተዘጋጅተው ይታያሉ። ፍሊንት ሎክ በመባል የሚታወቀውና በዩናይትድ ስቴትስ የሚመራው የጸረ ሽብር ወታደራዊ ልምምድ ለምዕራብ አፍሪካ ወታደሮች የሚሰጥ የባህር ላይ ስልጠና ሲያካትት በ20 ዓመታት ውስጥ ለመጀመሪያ ጊዜ ነው። አንዳንድ የወታደራዊ ልምምዱ ተሳታፊዎች ታዲያ የዘንድሮ ልምምድ ለምን በምዕራብ አፍሪካ የባህር ዳርቻ ተዋሳኝ ሀገሮች ደቡባዊ ክፍሎች ላይ ልዩ ትኩረት አደረገ የሚል ጥያቄ ያነሳሉ። ምክንያቱም እነኚህ ሀገሮች የተደቀኑባቸው የሽብር ስጋቶች በአመዛኙ በስተሰሜን በኩል ከሚነሱት በሳህል አልቃይዳና እስላማዊ ጽንፈኛ ቡድን አይሲስ እንዲሁም በሰሜን ምስራቅ ናይጄሪያ ካሉት ቦኮ ሀራም ታጣቂዎች ጋር የተቆራኘ በመሆኑ ነው። እንደ ዩናይት ስቴትስ ወታደራዊ ኃላፊዎችም ገለጣ የባህር ላይ ስልጠናው ጥያቄ የመጣው ከአፍሪካውያኑ አጋሮቻቸው ነው።
ጋና ኢዝ ስትራይደድ ባይ ሪቨርስ ዊች ራን ፍሮም ዘ ኖርዝ ቱ ዘ ሳውዝ።
ጋና ከሰሜን ወደ ደቡብ በሚፈሱ ቮልታ፣ ፕራና፣ አንኮብራን በመሳሰሉ ወንዞች ተከፋፍላለች። እነዚህ የባህር መስመሮች ጽንፈኛና አሸባሪ ቡድኖች ወደ ደቡብ የአገሪቱ ክፍል የሚያጓጉዙ አቅርቦቶች ጋር የተያያዙ እንቅስቃሴዎች ፈጽመው ለማምለጥና ሰርጎ ለመግባት የሚጠቀሙባቸው ናቸው።
የምዕራብ አፍሪቃው የጊኒ ባህረ ስላጤ ለዓመታት ይታይ የነበረውን የአፍሪካ ቀንድ አካባቢ የባህር ላይ ዘርፊያ ድርጊቶች መተካቱን ተከትሎ ባለፉት ጥቂት ዓመታት ውስጥ የዜና ዘገባዎችን ትኩረት ስቦ ቆይቷል። ይሁንና ከ2021 ዓ.ም አንስቶ ግን የባህር ላይ ውንብድናው በአካባቢው መታየት በማቆሙ ዓለም አቀፉ የባህር ላይ እንቅስቃሴዎች ተከታታይ ድርጅት ሳይቀር ስጋት ደቃኝ ከሚላቸው አካባቢዎች ዝርዝር ሰርዞታል። ተንታኞች እንደሚናገሩትም በአሁኑ ጊዜ ብርቱ ፈተና የደቀነው ህገወጥ እንቅስቃሴ የባህር ላይ የነዳጅ ዘይት ዝርፊያ ሆኗል።
But it's not attacking of ships in terms of stealing their cargo or kidnapping their crew.
የመርከቦችን ጭነት ለመዝረፍ ወይም ሰራተኞቻቸውን ለማገት ተብሎ የሚፈጸም ማጥቃት አይደለም። ባለፈው ዓመት መገባደጃ ላይ በጅጉ አይሎ ያየነው ከፍተኛ የነዳጅ ስርቆት ነው። የነዳጅ ስርቆት ወይም ዘረፋ በአሁን ወቅት ለናይጄሪያ ትልቁ ራስ ምታት ሊሆን ይችላል።
ይህን አስመልክቶ ናይጄሪያ ብቸኛዋ ሀገር አይደለችም። ጋናም ከባህሩ ላይ የሚፈጸሙ ህገወጥ ድርጊቶችን ለመዋጋት ውጥን አላት።
ጋና የነዳጅ ዘይት ለማውጣት ጉድጓድ ቁፋሮ ላይ ነች። ስለሆነም እነዚያ አካባቢዎች በጣም የተጠበቁና አስተማማኝ መሆናቸውን ማረጋገጥ አለብን። ምክንያቱም አንዴ ከህገወጥ ሰዎች እጅ ከገባ መላ አገሪቱን አደጋ ላይ ሊጥል ይችላል።
ምንም እንኳን የቱን ያህል ተደጋግሞ እየታየ ነው የሚለውን አስመልክቶ ያለቀለት መረጃ ባይኖርም የነዳጅ ዘይት ዝርፊያ ከጊዜ ወደ ጊዜ እየጨመረ የመጣ ችግር መሆኑን ተንታኞች ያስረዳሉ። የናይጄሪያ ምክር ቤት ባለፈው ዓመት ባደረገው ምርመራ በዚሁ ዓመት ከጥር እስከ ነሐሴ ባለው ጊዜ ውስጥ ብቻ ነዳጅ በየብስና በባህር ይጓጓዝ በነበረበት ወቅት በተፈጸመ ዝርፊያ ከ2 ቢሊዮን ዶላር በላይ ገቢ አጥታለች። በሌላ በኩል እንደ ተንታኞቹ እምነት የባህር ላይ ወንብድናው እንቅስቃሴ ቀንሶ መታየት ምክንያቱ ጊዜያዊ ብቻ ሊሆን ይችላል።
The bad news is I do think this is cyclical and so a combination with very
አሉታዊው ዜና ይህ ሁኔታ ደጋግሞ የሚከሰት መሆኑ ነው ብዬ አስባለሁ። እናም በጣም ከፍተኛ የሆነ የነዳጅ ዘይት ዋጋ ሩሲያ በዩክሬን ከፈጸመችው ወረራ ጋር ተዳምሮ ሁኔታው ይበልጥ ተባብሷል። የባህር ወንበዴዎች አሁን ወደ ነዳጅ ዝርፊያው ፊታቸውን አዙረዋል። የነዳጅ ዘይት ዋጋ ከቀነሰ ወደ ባህር ላይ ወንብድናው ስራቸው የሚመለሱ ይመስለኛል።
የጉዳዩ አቂዎች አያይዘውም የሀገራቱን ኢኮኖሚዎች ደህንነት በማስጠበቅ የምዕራብ አፍሪካ ሀገራት መረጋጋትና ብልጽግና የአሸባሪ ቡድን አባላትን ምልመላ በመዋጋቱም ረገድ ሁነኛ ሚና ሊጫወት ይችላል። በደቡቡ የባህር ዳርቻዎች አካባቢዎች የሚካሄደው ይህ የባህር ላይ ወታደራዊ ስልጠናም የአልቃይዳ፣ አይሲስ እና ቦኮ ሐራምን እንቅስቃሴዎች በመግታቱ ረገድ ጥሩ ውጤት ሊያስገኝ ይችላል ብለው ያምናሉ።
ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ቅንብር ልውሰዳችሁ። ዲሞክራሲ በተግባር ከኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት አባላትነት የተመረጡ ተወካዮች ኦሮሚያ ክልል ውስጥ በመንግስትና ታጣቂዎች መካከል እየተካሄደ ነው ያሉት ውጊያ እንዲቆም የአፍሪካ ሕብረት ጣልቃ እንዲገባ ሲሉም ጥሪ ያቀረቡ፣ በጉዳዩ ላይ አስተያየታቸውን የሰጡ ሁለት የምክር ቤቱ አባላት ጥያቄውን ሲያቀርቡ የአሁኑ ሁለተኛ ጊዜያቸው መሆኑንም ተናግረዋል። ሆኖም እስካሁን ምንም አይነት ምላሽ አላገኘንም ሲሉ ግጭቱ የትግራይ ክልሉ ጦርነት በተፈታበት መልኩ በአፍሪካ ህብረት አዋይነት እንዲፈታ ሲሉም ጠይቀዋል። ናኮር መልካ ነው የተከታተለው።
የኢትዮጵያ ህዝብ ተወካዮች ምክር ቤት አባልና ከኦሮሚያ የተወከሉ አባላት አስተባባሪ ረዳት ፕሮፌሰር ብዙአየሁ ደገፈ ከኦሮሚያ ክልል የተውጣጡ የኢትዮጵያ ህዝብ ተወካዮች ምክር ቤት አባላት ሰሞኑን ሲመክሩ ቆይተው ጥያቄውን በደብዳቤ ማቅረባቸውን ተናግረዋል።
መንግስታችን ሐሳብ የሚገድብ ነው ብለን እኛ አናምንም። ትግራይ ክልል ውስጥ የተደረገው እርቅ በኦሮሚያም ክልል ውስጥም መደረግ አለበት ብለን ከዚህ በፊትም አስገብተን ከፓርቲያችን ከመንግስታችን ጋር ቁጭ ብለን ተወያይተን እንደ ህዝብ ተወካይ የህዝባችን ችግር የእኛም ችግር ነው በሚል ይሄ መፈታት አለበት በሚል አስገብተናል። ያ ውጤት አሳይቷል ማለት ነው። ውጤቱ ደግሞ ይሄን ችግር አይቶ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል ማለት ነው። ታጥቆ ኦሮሚያ ውስጥ የሚንቀሳቀሱም ያንን ጥሪ ተቀብሏል። ነገር ግን የሚቀጥሉ ስቴፖች እስካሁን ስራ ላይ ስላልዋሉ ስላልታዩ ለህዝቡም ግልጽ ስላልሆነ ህዝቡም ቀጣይ አቅጣጫ ምንድን ነው ብሎ እየጠየቀን ስላለ እኛ እንደ ምክር ቤት አባል ተወያይተን ሐሳባችን አቀረብን ማለት ነው።
በደብዳቤው ባቀረቡት ምክር ሐሳብ የተካተቱ የሰላም ሂደቶችን በመግለጽ በአፋጣኝ ምላሽ ሊሰጥ እንደሚገባም አሳስበዋል።
ለምሳሌ የት እንደሚወያዩ፣ ተወካዮቻቸው ማን እንደሆነ፣ አወያያቸው ማን እንደሆነ፣ ከዛ በኋላ እስከ መጨረሻ መጥቶ ኮንፈረንስ የሰላም ኮንፈረንስ እስከሚደረግ ድረስ ለህዝቡ ማሳወቅ እንዳለባቸው ነው እዚህ ጽሑፍ ውስጥ ያስቀመጥንና ለአፍሪካ ህብረት፣ ለብልጽግና ፓርቲ፣ ለጠቅላይ ሚኒስትር ጽህፈት ቤትና ለፓርላማ ጽህፈት ቤት ያስገባ ነው ማለት ነው።
ለክልልና ፌዴራል መንግስት አካላት ያቀረቡትን ጥሪ ለታጣቂዎቹ ያቀረቡበት ሁኔታ ይኖር ይሆን ሲል የአሜሪካ ድምፅ ላቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል።
እኛ አግኝተን አወያይተን ሳይሆን ወይም ከሚዲያ እና ከተለያዩ ሀሳቦች ከህዝባችን ደግሞ ስለምንወክል ህዝባችን ከተለያዩ ወረዳዎች ከተለያዩ ቦታዎች ይደውሉልናል። የጀመራችሁት ነገር ጥሩ ነው፣ በርቱ፣ ሰላም እንፈልጋለን፣ እርቅ እንፈልጋለን፣ እኛ ሰላም ወዳድ ህዝብ ነን ብሎ ስለሚጠይቁን ያንን ወስደን ነው አንድ ላይ እኛ መንግስትንም ለአፍሪካ ህብረትም ማቅረብ የፈለግ ነው። ፓርቲያችን ሰላም ይፈልጋል፣ ህዝባችን ሰላም ይፈልጋል። ይሄ አንደኛው ያነሳሳን ነው። ሁለተኛ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል። ሶስተኛው ታጥቆ ኦሮሚያ ውስጥ የሚንቀሳቀሱ ኃይሎችም ጥሪውን ተቀብሎ መግለጫ አውጥቷል። ይሄንን ስናይ አንድ ወር ቆየ፣ ምንም ወደ ስራ ሳይገባ አሳስቦን ለምን ወደ ስራ አልተገባም በሚል ነው ይሄንን ያወጣን።
የአፍሪካ ችግር በአፍሪካ እንዲፈታ በማሰብ ደብዳቤውን ለአፍሪካ ህብረት ማቅረባቸውን ገልጸዋል።
አፍሪካ ህብረት ደግሞ እንዲያወያይ የሀገራችን የሰሜኑ ጦርነት አወያይቶ ስለጨረሰ ይሄንንም ኔጎሽየት እንዲያደርግ እንዲያወያይና ህዝባችን ወደ ሰላም እንዲመጣ ነው የፈለግነው። እንደጋጣሚ ኢትዮጵያ ውስጥ ነው ሄድኳርተሩ፣ ለሁሉም አፍሪካውያን ይቆማል። ፓርቲያችን ደግሞ መንግስታችን ደግሞ የአፍሪካ ችግር በአፍሪካውያን የሚል ሐሳብ ፕሪንሲፕል ስለሚከተል ወደ ውጪ ወጣ የለም ማለት ነው። የጠየቅነው ደግሞ ጦርነት አይደለም። እኛ የጠየቅነው ሰላም ነው። እኛ የጠየቅነው እርቅ ነው። እኛ የጠየቅነው ፍቅር ስለሆነ የህዝባችን ጥያቄ ስለሆነ ነው እንደዚህ ባልተለመደ ሁኔታ የምንጠይቀው እንጂ መንግስታችን ይሄ ሀሳብ የለውም፣ ህዝባችን ይሄ ሀሳብ የለውም በሚል ሳይሆን እንደ ህዝብ ተወካይ ግን ህዝባችን ሲቸገር ሀሳብ መስጠትና መወያየት ግድ ስለሆነ ነው።
ሌላው ከምዕራብ ወለጋ የሀሩ ወረዳ ህዝብን በመወከል የህዝብ ተወካዮች ምክር ቤት መግባታቸውን የጠቀሱት አቶ ቶላ ኃይሉ ጥሪውን ያቀረብነው የህዝብ ሮሮን ዝም ብለን ማየት ስላልቻልን ነው ሲሉ አስረድተዋል።
ረኮ ከወጋሸነን ከና ወጋሸን ተመንደር ቤተርጌም ቤቁ መኝ ኦሮሞ
የኦሮሞ ህዝብ ባለፉት 5 ዓመታት ውስጥ ያየውን ችግር በባለፈው 50 ዓመት ውስጥ አላየም። እኛ እየተገደለ ያለውን፣ እየተፈናቀለ፣ እየተዘረፈ፣ ንብረቱ እየተቃጠለበት ያለውን ህዝብ ነው የወከል ነው። የህዝቡን ሮሮ ዝም ብለን ማየታችን ስህተት ስለሚሆን የተለያዩ አካላትን አናግረን ልክ የትግራይ ክልልና ፌዴራል መንግስቱ ችግር በተፈታበት የሰላም ሂደት በኦሮሚያ ክልልና ሸማቂዎቹ መካከል ያለውም ችግር በሰላማዊ መንገድ ይፈታ ነው የምንለው ነው ያሉት።
ይህ ዜና እስከተጠናቀረበት ድረስ ለደብዳቤው ምላሽ የሰጠ አካል አለመኖሩን የህዝብ ተወካዮቹ ገልጸው ከመንግስትም ሆነ አፍሪካ ህብረት በጎ ምላሽ እንደሚጠብቁ ጠቁመዋል። በዚህ ዙሪያ ከኦሮሚያ ክልል ኮሚኒኬሽን ቢሮም ሆነ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
በፍጥረት ወደ መጨረሻው ርዕስ ልውሰዳችሁ። ትውልደ ኢትዮጵያዊ ታዋቂ ባለሙያ ማርከስ ሳሙኤልሰን ከታወቀበት የምግብ አዘገጃጀት ሙያው በተጨማሪ ሴቶች፣ ጥቁሮችና ነጭ ያልሆኑ ሌሎች ዜጎች የባህላዊ ምግብ ቤትና ባለቤቶች መስራቾችን ለማስተዋወቅና ለማበረታታት ሲት አት ዘ ቴብል የተሰኘ ፖድካስት ማዘጋጀቱን አሶሲየትድ ፕሬስ ዘግቧል። ደረጀ ደስታ እንደሚከተለው አቀናብሮታል።
Boom. 9 iconic chefs, each with a vision to create the most delicious influential restaurant ever.
የምግብ ባለሙያው ማርክ ሳሙኤልሰን ስለሚያሰናዳቸው የተለያዩ የምግብ ዝግጅቶች ብቻ ሳይሆን ዝነኛ ለሆነው ምግብ ቤቱ ስለሚቀጥራቸው ሰራተኞችን በእጅጉ የሚጨነቅ መሆኑን ይገልጻል።
I am very ambitious and maybe it's connected to the fact that I was born in a hut and come from very little, but I'm also extremely grateful and
እኔ በጣም ለማደግ እምጣጣር ነኝ። ምናልባትም የተወለድኩት በደሳሳ ጎጆ፣ አመጣጤም ከአነስተኛ ቤተሰብ ስለሆነ ይሆናል። ነገር ግን እጅግ በጣም አድርጌ አመሰግናለሁ። እንግዲህ የኔ ምግብ ቤቶች የምኖርበት ማህበረሰብ ነጸብራቅ መሆናቸውም አይደል? ስለዚህ ሄቭና ማር በተሰኙት ምግብ ቤቶቻችን ጥቁር ሴቶች ወደ አመራር ኃላፊነት እንዲመጡ ወስነናል። ሬድ ሮስተር የተከፈተው ሃርለም ውስጥ ነው። ምክንያቱም በኢንዱስትሪያችን ውስጥ ለጥቁሮችና ለጠያይም ሰዎች የስራ ዕድል መፍጠር እንፈልጋለን። ለእኔ ደግሞ ያው ታውቁታላችሁ፣ ምግብ ማዘጋጀት በጣም ስለምወድ ያ ዕድል ለሁሉም ሰው እኩል እንዲዳረስ ፈልጋለሁ። ሆኖም ዕድሉ ፍትሃዊ ሆኖ በተገቢው መንገድ እኩል መዳረስ ይኖርበታል።
በሴቶችና ነጭ ባልሆኑ የማህበረሰብ ክፍሎች የተመሰረቱ ምግብ ቤቶችን ክብር ለመስጠትና ለማበረታታት በሳሙኤልሰንና ተከታዮቹ ሼፍ ጆናታን ዋክስመን ሲት አት ዘ ቴብል የተባለ 8 ክፍሎች ያሉት በድምፅ የተዘጋጀ ተከታታይ የፖድካስት ፕሮግራም ባለፈው ዓመት ላይ አዘጋጅተዋል። የምግብ ባለሙያ ሼፎች ብዙ ምግብ ቤቶች ሲቋቋሙ ጀምሮ ከተሳተፉት ጋር በመሆን አሜሪካ ውስጥ እጅግ ልዩና ታዋቂ የነበሩትን በአልበርት ራይት የተጀመሩትን እንደ ኒውዮርኩ ፈርቀዳጅ ጄዝቤል እና በአሊ ቤተሰብ በዋሽንግተን ዲሲ የተቋቋመው ቤንስ ቺሊ ቦል እንዲሁም በቻርልስ ፋን ሳን ፍራንሲስኮ ውስጥ የተከፈተው ዘስላንት ዶር የተሰኘው ምግብ ቤት ይገኙበታል። ምግብ የፖድካስቱ ትኩረት ሆኖ የሚያገለግል ሲሆን የተለያዩ ተቋሞች በማህበረሰቦችና ባህሎች ላይ እንደ ሽሪምፕ፣ የቁርስና የሳንዱች ስጋና ድንች በመሳሰሉት አማካኝነት ተጽዕኖ በማሳደር እንደሚያገለግሉ ተገልጿል። የጥቁሮች ታሪክ ከሚዘከርበት ወር ወደ ሴቶች ታሪካዊ ወር ስንሸጋገር ይህን ነገር ማጋራት በጣም አስፈላጊ መሆኑ ተሰምቶኛል። የጥቁሮች ታሪኮቻችን አንድ ነጠላ ነገር ብቻ አለመሆናቸውን እናውቃለን ብሏል ሳሙኤልሰን። በገጠሪቱ ኢትዮጵያ የተወለደው ሳሙኤልሰን ወላጅናቱ እንደ አውሮፓ አቆጣጠር በ1970 በሳምባ ነቀርሳ ከሞተችበት በኋላ ወደ ስዊድን በጉድፈቻ ተወስዶ ማደጉን የሕይወት ታሪኩ ያስረዳል። ሁልጊዜም ወደ ሬስቶራንት ስገባ ወደ ትንሿ የአሜሪካ ታሪክ ቁራጭ የገባው ሆኖ ይሰማኛል። It at the table በሚለው ፕሮግራማችን ማስያዝ የምንፈልገው ነገር እሱን ነው። ከምግቡም ባሻገር ነገርየው የተለየ የሚያደርጉት ሰዎች ናቸው ብሏል ማርክሰን። It at the table በሚል በድምጽ የተተረከው የፖድካስት ፕሮግራም አሁን መደመጥ መጀመሩን አሶሲየትድ ፕሬስ ዘግቧል።
ደረጀና መሰግናለሁ። ለምሽት ያዝነውንም እዚህ ላይ አበቃን። አድማጮች አስተናግድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚህ ተሰናበትኩ። ነገ ከምሽቱ ሰዓት ላይ እንገናኝ። ሰላም፣ ደህና ደሩ። ¶¶